Gambino VOA.
እንደምናምሽታችኋል የውድ ምሽት ሚያዝያ 2 2014 ዓ.ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለዛሬው በሳምንት ውስጥ ከተደመጡት ጥንቅሮቻችን መካከል ተደግሞ ቢሰሙ ያነቃቃሉ ያበረታታሉ ያልናቸውን መራርጠን ይዘንላችኋል። የውድ ምሽት መሰናዶን እየመራው ኤደን ገረመው ከቀናባሪያችን ብርሃን ኃይሉ ጋር አብራችሁ ቆያለሁ። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ተደግመው ቢሰሙ መልካም ናቸው ይበጃሉ ካልናቸው ውስጥ ቀዳሚ ያደረግነው በኢትዮጵያውያን ወጣት ቴክኖሎጂ ባለሙያዎች የተቋቋመው አሚሽቱ ጆይ ድርጅት ያቀረበው የፈጠራ ውጤት በዓለም ባንክ መርሃ ግብር በተደገፈው አህጉራዊ ውድድር ላይ አሸናፊ መሆኑን ነው። የአፍሪካ የግብርና ቴክኖሎጂና አካታች ዋስትና ውድድርን ያሸነፈው የኢትዮጵያውያን ወጣቶች ፈጠራ ገበሬዎች የአፈርን ይዘት በቀላሉ እንዲያውቁ የሚረዳ እንደሆነም ተሰምቷል። እስካሁን ድረስም 5000 ያህል ገበሬዎች ተጠቅመውበታል። ኬንያ ናይሮቢ ላይ በተካሄደው የሳንካልፕ አፍሪካ ጉባኤ ላይ በመገኘት ሽልማቱን የተቀበለው ከድርጅቱ መስራቾች መካከል አንዱ የሆነው ቦኤዝ ብርሃኑ ከሀብታሙ ስዩም ጋር በዚህ ሳምንት ማገባደጃ ላይ በስልክ ተገናኝተው ነበር። ስለ ውድድሩ ይዘትና ተያያዥ ጉዳዮች ላይ በነበራቸው ውይይት ላይም ቦኤዝ አስቀድሞ ስለ ድርጅቱ መጠሪያ ትርጓሜ ከሚያብራራበት ቆይታቸው ይጀምራል።
ድርጅታችን ስም አሚሽቱ ጆይ አግሪቴክ ይባላል። ትርጉም አሚሽቱ ማለት በአማርኛ አምራች እንደማለት ነው። ስለዚህ የአምራች ደስታ እንደማለት ነው። የአምራች ደስታ እንደመፍጠር የሚሰራ ድርጅት ስለሆነ ስለዚህ ስም ሰይመነዋል።
ቦኤዝ፣ በድጋሚ ስላገኘሁ ደስ ብሎኛል። ከዚህ በፊት ከሌላ የስራ አጋርህ ጀርሚያ ጋር ሆናችሁ ደቦ ኢንጂነሪንግ የሚባል ተቋም ነበራችሁ። በርካታ ሽልማቶችን አሸንፋችኋል። ዛሬ ደግሞ ሌላ የድል ዜናም ሰምታችኋል። አዲሱ ሽልማት ከየት የመጣ ነው? በምን ዘርፍ ተወዳድራችሁ ነው ለሽልማቱ የበቃችሁ የሚለውን ለአድማጮች ባጭሩ አስረዳልኝ።
መጀመሪያ አሚሽቱ ጆይ አራት ወጣት ልጆች የተመሰረተ ስታርታፕ ካምፓኒ ነው። እኔን ጨምሮ አምና የተመረቁ ልጆችም አሉ ውስጡ። የሰራነው ስራ አፈርን መርምሮ ለገበሬዎች ምን መትከል እንዳለባቸው መናገር የምትችል ዲቫይስ ነው የሰራነው። ዕቃ እና ዕቃዋን በየቦታው ትንቀሳቀሳለች። ውስጡ አፈር ያስገባሉ። ከዛ ዳታ ሴንሳር ጋር ናይትሮጅን፣ ፎስፈረስ፣ ፖታሽን፣ ፒኤችን አጠቃላይ አፈር ውስጥ ያሉትን ነገሮች ሴንሳር ጋር ወደ ሞባይል አፕሊኬሽን ትልካለች። ከዛ ሞባይል አፕሊኬሽኑ ይህን ትከል ብሎ ይናገራል ማለት ነው ለገበሬው። በዚህ ስራ ነው የተወዳደርነው። የሄድንበት ቦታ ደግሞ ሳንክላፕ የሚባል በወርልድ ባንክ ፈንድ የሚደረግ የግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ 5 ሀገራት ነበሩ። ኢትዮጵያ፣ ኒጀሪያ፣ ኡጋንዳ፣ ዚምባብዌ እና ኬንያ ራሳቸው ማለት ነው። ከ5ቱ የአፍሪካ ሀገራት የኛ ኢትዮጵያ አንደኛ ወጣ እያሸንፈናል ማለት ነው።
ያገኛችሁት ሽልማት ምንድን ነው? የአሁኑ ማሸነፋችሁስ ለወደፊቱ ስራችሁና እንቅስቃሴያችሁ በምን መልኩ ነው በበጎ ሊያበረክት የሚችለው?
የተሸለምነው አንደኛ ለወጣ ነው። ለእኛ 25,000 የአሜሪካ ዶላር ነው ሽልማቱ የተሰጠን። እስካሁን እየጠበቅ ነው። ሌላው ለእኛ በጣም ትልቅ አስተዋጽኦ የሚያደርግልን ይሄ ያመረትናትን ዲቫይስ ፕሮቶታይፕ የሰራናትን በብዛት አንብተን ለገበሬዎች በብዛት እንድናደርስ በጣም ይረዳናል። ሌላው ደግሞ በዓለም አቀፍ ደረጃም ነው ሪኮግኒሽን ያገኘ ነው። በጣም ወርልድ ባንክ ያኔ የነበሩ ዳኞች በኢኖቬሽን በጣም ተደስቷል። ይህ ኢኖቬሽን በጣም ወደ ኢትዮጵያ ብቻ ሳይሆን ኬንያ ውስጥም ኢስት አፍሪካ ላይ ወዳሉ ገበሬዎች መድረስ እንዳለበት እና ብዙ ማርኬት ኦፖርቹኒቲ ሊንኬጆችን ፈጥረን የመጣ ነው ኬንያ በነበረን ቆይታ እና በጣም ይረዳናል ብዬ አስባለሁ።
ከዚህ በፊትም በነበራችሁ እንቅስቃሴዎች ገበሬዎች ላይ የሚያተኩሩ ግብርና ላይ የሚያተኩሩ የቴክኖሎጂ ውጤቶችን ነው መስራት የምትፈልጉት። ለምንድን ነው በዚህ ዘርፍ ላይ ማተኮር የፈለጋችሁት?
በጣም ጥሩ ጥያቄ ነው። ብዙ ሰው የሚጠይቀን ይሄ ነው። ለምን ወደ ሌላ ዘርፍ አትገቡ? ኮሜርስ አለ፣ ፋይናንሻል ቴክኖሎጂ ውስጥ ለምን አትገቡ? ግን በጣም መጀመሪያም ስንነሳያየ ነው ብዙ ሰው ላይፍ ኢትዮጵያ ውስጥ በአፍሪካ ውስጥም የብዙ ሰው ህይወት ዲፔንድ ነው ያለው መሰረት የያዘው ግብርና ላይ እና ግብርናው ደግሞ ከሌሎቹ ሴክተሮች ይልቅ በጣም አልሄደም፣ አልዘመንም። ሌሎቹ ሴክተሮች ላይ ውጭ የምናያቸው ነገሮች በቀላሉ እኛ ሀገር ውስጥ እናገኛቸዋለን። ኮሜርስ እኛ ሀገርም ይኖራል። ፋይንቴክ ላይም ውጭ ያሉ ነገሮች እኛ ጋር ይኖራል። ግብርና ላይ ግን በጣም ነው ወደኋላ የቀረው። ስለዚህ ይሄ ወጣቱ ስፔሻሊ አዲስ ተመርቆ የሚወጣው ወጣት ስራ እድል ፈጠራ ስራ የሚሰሩ ወጣቶች ግብርና ላይ ታርጌት ያደረገው ፈጠራ ስራ ከሰሩ አንደኛ ራሳቸውንም በጣም መጥገን ይችላሉ። ሁለተኛ ደግሞ የሚሰሩት ስራ ወደ ገበያ ሲገባ የብዙ ሰው ላይ ህይወት ላይ ለውጥ ያመጣል። ስለዚህ ይህን ስለምናምን አሁን ይሄ ኦምስትጆ የመሰረት ነው። ተማሪዎቹ ተመራቂ ተማሪዎች ነበሩ። እዛ እንደ ፕሮጀክት አድርገው አብረን መስራት ጀመሩን ማለት ነው። እነሱ እነሱም ራሱ ጥያቄ የሆነባቸው ግብርና ላይ ፎከስ ማድረግ እንፈልጋለን ስላሉ ፕሮግራም አይደል ተሳደረግን ግብርና ሄድም ማለት ነው። አሁን ከእነሱ ቀጥሎ የሚመጣው ባቾችም ሰክሰሱን እያዩ ስለሆነ ግብርና ላይ የሚኖረው ነገር በጣም የተሳተፉ ነው ማለት ነው። እና ሌላው ደግሞ ግብርና ላይ በምንሰራበት ሰዓት ያለው ቻሌንጅ ማቴሪያሉን ለመስራት ወደ ገበሬዎች መሄድ ያስፈልጋል። ገበሬዎች ጋር መነጋገር መቀየር ያስፈልጋል። እና ያንን ለማድረግ ይቀላል ከሌላው ሴክተር ይልቅ ጤና ላይ ከሚሰራ ወር ፋንኬክ ላይ ከሚሰራ ይልቅ ግብርና ላይ ገበሬዎች ዙሪያችን ያሉ ማሳቸውን በዙሪያችን ነው። ዲቫይሳችንን ወስደን ቴስት እናደርጋለን። ፊድባካቸውን እንሰማለን። በእነሱ ፊድባክ መሰረት ደግሞ እናስተካክለዋለን ዲቫይስ እና የዴቨሎፕመንት ፕሮሰሱም ይቀላልም ኢንጆይ እያደረግን የምንሰራው ታይፍ።
ባለፈው በነበራችሁ ቆይታ እጽዋትን የሚያጠቁ በሽታዎችን የሚለይ ተግባሪያ ሰርታችኋል። ዛሬ ደግሞ በአፈር ውስጥ የሚገኘውን ንጥረ ነገር የሚለይ መሳሪያ በመስራታችሁ አሸናፊ ሆናችኋል። የመጪ ዘመን እቅዳችሁስ ምንድን ነው? ምን አይነት ነገሮችን ነው መፍጠርና ማምረት የምትፈልጉት?
ጥሩ ጥያቄ ነው። የእጽዋት ያው የሰራ ነው። በእርግጥ አሁን እዛ ሰርተን አላቁም ነው። አሁን በቅርቡ ከጃይዝድ ጋር ኮላብሬት አድርገን ከ50,000 ዩሮ ፈንዳርገውልን በቡና ላይ እየሰራ እንገኛለን። በቅርቡ ፌስቡክ ላይ እንደፖስተት ነው እንደ አገር አቀፍ ደረጃ በኢትዮጵያ የቡና በሽታ ዳታ ኮሌክሽን ሰርተናል። ያም ምንድነው የምንሰራውን የአርቲፊሻል ኢንተሊጀንስ ሞዴል ጥሩ እንዲሆንና ቶሎ ወደ ገበያ መግባት እንዲችል የሚያስችል ነው። ስለዚህ በአፕሪል ላይ ኦርሜ መጨረሻ ላይ በዛ ስራ በዛ ኢኖቬሽን የሰራ ነው በእጽዋት በሽታ የሚለየው ኢኖቬሽን ዲፕሎይ ተደርጎ ቡና ገበሬዎች እንዲጠቀሙት ይደረጋል ማለት ነው። አሁን ይሄንኛውም አፈር ላይ የያዝነው ታርጌት ምንድን ነው? ኢኖቬሽኑን ሰርተን በኢኖቬሽኑ ተሸልመን ብሩን ይዘን ቁጭ ማለት ሳይሆን እጽዋት በሽታ ላይ እንዳደረግነው አፈሩ ላይ እቃዋን በብዛት አምርተን ቢያንስ በዞን ደረጃ አንዳንድ ዲቫይስ መስጠት የሚችል ከዛ በኋላ ዞን ውስጥ ያሉ ኤክስቴንሽን ሰራተኞች እቃዋን ይዘው እየዞሩ በየአፈሩ በየቦታው ምን መትከል እንዳለባቸው እንዲህ ነግሯቸው ፕሮዳክሽን ላይ ነው ፎከስ አድርገን ያለ ነው። ሰው ወደፊት እቅዳችን እቃዎቹን እያመረትን ቶሎ ወደ ገበያ ማስገባት ነው ማለት ነው።
ከመለያየታችን በፊት በተለያዩ የኢትዮጵያ ቦታዎች ሆነው የሚያዳምጡን ወጣቶች አሉ። በቴክኖሎጂው መስክ ለመበርታት የተሻለ ውጤት ለማምጣት ምን ቢያደርጉ ትመክራላችሁ?
ጥሩ ጥያቄ ነው። እኛም ይህን ነገር በጣም አስፈላጊ መሆኑ ስላመንበት ከዲማ ቴክኖሎጂ ኢንስቲትዩት ጋር በመተባበር ቴክ ኦፕተር የሚል ሬዲዮ ፕሮግራም ጀምረን በሳምንት አንድ ቀን ለወጣቶች ስራ ፈጠራ ላይ ግብርና ላይ ሪሌት የሚሆኑ ስራዎች እንዴት መስራት እንዳለባቸው እየሰጠን እንገኛለን። ጉዳዩ በጣም አሳሳቢ ስለሆነ ማለት ነው። የማስተላልፈው ነገር ምንድን ነው? መጀመሪያ ይቻላል የሚለውን ነገር ወጣቶች በጭንቅላታቸው ስፔሻል ደግሞ የኢትዮጵያ ወጣቶች ይቻላል የሚለውን ነገር በጭንቅላታቸው ማስገባት እንዲችሉ እኛ ኬንያ በሄድንበት ሰዓት ኢኖቬሽናችንን ስናሳያቸው የብዙ ሀገር ሰዎች ነበሩ። ግን በዛ ኢኖቬሽን በጣም ተገርሟል። እንዴት የአይዲያ ይበጣላል ይሳሉ ብለው ማለት ነው። ስለዚህ ውጭ ላይ ያልተሰራን አዲስ ነገር መስራት እንደሚቻል ማመን አለባቸው። ብዙ ጊዜ ዲስካሬጅ የምናሆኑ የሆነ አይዲያ ወይም ሀሳብ ይመጣል እና ይህ ሀሳብማ የሆነ ሀገር ተሰጥቷል ወይም እንተዋል ወደ ላይ ማሳብ። ስለዚህ ያንን ማድረግ የለባቸውም፣ መስራት አለባቸው ቴክኖሎጂ። ስለዚህ እንዳዛ ላሰቡት ነገር ያምንበት ነገር በትክክል ጊዜ መድበው ቦቱ ደሆነ እንዲሰሩ። በተጨማሪ ደግሞ በሚሰሩበት ሰዓት ግብርና ላይ ፎከስ ማድረግ ይችሉ ጥሩ ነው ብዬ አስባለሁ። ምክንያቱም ጠጋ ብለው የገበሬዎችን ውሎ ቢያይ አንድ ቴክኖሎጂ ተማሪ ወይም ቴክኖሎጂ ባለሙያ ወር አንድ ከተማ ውስጥ የሚኖር በቀላሉ ሊፈታው የሚችል ችግር አግኝቶ ነው የሚመለሰው። ሁሌ ወደ ገበሬዎች በሄድን ቁጥር እኛ ይሄን እኮ ችግር አለ ይሄን እኮ በዚህ መፍታት እንችላለን እያልን ነው የምንለው። ስለዚህ ቅድሚያ እንደሚቻል አስበው የገበሬዎችን ነገር ደግሞ ታርጌት ካድርግ ለሄድ ፕሮብለሞች ወይም ችግሮችን መለየት ያን ለለዩት ችግር ደግሞ ዲቬትር ሆነው የራሳቸውን ካምፓኒ ፈጥረው ሶሉሽን ደቨሎፕ ማድረግ አለባቸው። ይህ ከአንድም ሁለት ጊዜ ሁለት ፕሮዳክቶች ደቨሎፕ አድርገን ያውም ከሩላር ኤሪያ ማለት ከአዲስ አበባ ውጭ ከሴንትራል ከንትሪ ከካፒታል ሲቲ ውጭም ቢሆኑ መስራት እንደሚቻል ኤቪደንስ ሆነናል ማለት ነው። ስለዚህ የትም አካባቢ ሊሆኑ የሚያቋትን ቴክኖሎጂ ወደ ተግባር በመቀየር የገበሬዎች ፕሮብለም ሶልቭ ለማድረግ እንዲነሱ እንጠይቃለን። በተጨማሪም የመጨረሻ ደግሞ ግብርና የዩኒቨርሲቲ ተማሪዎች ላይ ዩኒቨርሲቲ ተመራቂ ተማሪዎች የሚመረቁበትን ፕሮጀክት አሁን በተናገርኩት መንገድ አድርገው የዘበሬዎችን ችግር የሚፈታ አይነት ፕሮጀክት ሰርተው ፕሮጀክቱን ግድስ ጥለው መውጣት ሳይሆን ያንን ፕሮጀክት እንደገና እያሳደጉ ወደ ካምፓኒ ቀይረው ልክኛ እንዳደረግ ነው ይቀጥሉበት ብዬ ማስተላለፍ ፈልጋለሁ። በጣም እናመሰግናለን ብዬ ኮንታክት አደረጋቸው።
በጣም አመሰግናለሁ በድጋሚ ቦኤዝ። መልካም ምሽት ይሁንልህ።
እሺ ደጅ ባይ።
አድማጮቻችን በመከታተል ላይ የምትገኙት የእሁድ ምሽት ሚያዝያ 2014 ዓ.ም የጋቢና ቪኦኤ መሰናዶን ነው። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮች መካከል ያነቃቃሉ ያልናቸውን መራርጠን ይዘናል። ተከታዩ ዘገባ ደግሞ ከ2800 በላይ ለሆኑ አቅመ ደካሞች በቋሚነት የምገባ አገልግሎት የሚሰጠውን ባቡር ሀይር በመባል የሚታወቀውን ድርጅት ይመለከታል። ይሄ ድርጅት በጥቂት ሴት በጎ ፈቃደኞች ተመስርቶ ዛሬ በሺዎች ለሚቆጠሩ አቅመ ደካሞች አገልግሎት የሚሰጥ በጎ አድራጎት ድርጅት ነው። ኬኔዲ አባተ ከድርጅቱ መስራች እንዲሁም ደግሞ ከተገልጋዮች ጋር በሳምንቱ አጋማሽ ላይ ቆይታ አድርጎ ነበር።
በበርካታ ማህበራዊ ቀውሶች በመፈተን ላይ በመትገኘው ኢትዮጵያ ያቅማቸውን ለማበርከት ከሚታትሩ ሀገር በቀል የበጎ አድራጎት ሰብአዊ ድርጅቶች አንዱ ነው። የበጎ ስራ በር የሚል ትርጓሜ ያለው ባቡል ኸይር ከሁለት አመታት በፊት በ16 በጎ ፈቃደኛ ሴቶች የተቋቋመው ባቡል ኸይር አሁን ላይ ከ2800 በላይ አቅመ ደካሞችን በየቀኑ ይመግባል። ጓደኞቿንና ቤተሰቧን አስተባብራ ድርጅቱን የመሰረተችው ወይዘሮ ሃናን ማህሙድ ለሐሳቡ መነሻ የሆናትን አጋጣሚ እንዲት አስታውሳለች።
ባቡር ኸይር የተመሰረተው በሁለት ልጆች ምክንያት ነው። የሆነበት ገብተው ከበጣም ከብዙ ወንዶች ጋር ሲመገቡ አይቼ ነው ማለት ነው። ሴቶች ናቸው። ምናልባት የ12ና የ13 ዓመት ልጆች ናቸው። ዩኒፎርም ወገባቸው ላይ አስረው ነው ሲገቡ ያያቸው። በትምህርት ሰዓት ነው። እኔ በምግብ እጥረት ነው ብዬ አላሰብኩም። ሲወጡ ጠብቄ ያናገርኳቸው፣ እናንተ በትምህርት ሰዓት ምን ትሰራላችሁ? እዚህ ምን ልታደርጉ መጣችሁ? ስላቸው እኛ እኮ ጠዋት ውሃ ጠጥተን ብቻ ነው የወጣ ነው። እናታችን ስትመለሱ እንደምንም የሆነ ነገር ሰርቼ ጠብቃቸዋለሁ ብላን ነው አሉ። በቃ የዛኔ በጣም አዘንኩኝ። ከዛ ያው እድሜ ከሰጠኝ አልኩ፣ ሰዎች በፍትህ በእኩልነት የሚመገቡበት የመመገቢያ ጣቢያ ከፍታለሁኝ አልኩ። ያው እንግዲህ ባቡር ኸይር ተጀመረ።
በዚህ መልክ በጥቂት ሴቶች የተመሰረተው ባቡል ኸይር ዛሬ የብዙ ምስኪኖች መጠጊያና ገመናቸውን የሚሸፍን ድርጅት ሆኗል። የክርስትናም ይሁን የእስልምና እምነት ተከታዮች እንደየእምነታቸው የሚስተናገዱበት የበጎ አድራጎት ድርጅቱ ሌሎች ተግባራትንም ያከናውናል።
በዋነኝነት የምንሰራው ምገባ ነው። ሌላው ደግሞ የንጽህና መጠበቂያ እንሰጣለን። ልብስ እንዳየኸው የልብስ ስፌት እናሰለጠናለን። የኩኪስ፣ የዳቦ ቆሎ፣ የጫማ ስራ ወጣቶችንም የአካባቢ ሰዎችንም እናሰለጥናለን። በልብስ ስፌት የመጀመሪያ ዙር ተመርቀዋል። ስራ ሁሉም ስራ ገብተዋል። ኢቭን የደም ልገሳም በየሶስት ወሩ እንሰጣለን። የእናቶች ቤት ከፈረሰባቸው ቤት ይሰራላቸዋል። የሕክምና ወጪኛ ላይ ነው። ሀገራዊ ጉዳይ ሲመጣ ለምሳሌ የተፈናቀሉ ሰዎች ላይ በማህበራዊ ሚዲያ አስተባብረን እንለግሳለን። ሄደን ደሴ፣ አፋር፣ አማራ ክልል የተለያየ ቦታ እንሄዳለን። ይህም ብቻ ደግሞ አይደለም እውነት ምንሰራው፣ ይህም ባልና ሚስት እናስታርቃለን። አሁን 40 ቀን የባለ ጉዳይ ቀን ብለናል። እንደውም
ወይዘሮ አበራሽ ያንቻው ከባቡል ኸይር ተገልጋዮች መካከል አንዷ ናቸው።
ከኤችአይቪ ጋር 10 ዓመት ነው መድኃኒት የምጠቀሙ፣ ግን ድጋፍ አግኝቼ አላቅም። በመድኃኒት የተቃጠልኩ ነው ያለው። ቀበሌ ሄጄ እናገራለሁ። ራብ የገደለኝ ነው። 4 ልጆች አሉኝ። የቴኒስ ጋር 5 ከኔ ጋር 6 ቤተሰብ ነው። በፊት ሰው ቤት ልብስ አጥቤ እንጀራ ጋግሬ ጎረቤት ሁሉ ያውቃል። እና እዚህ ድርጅት ከገባው ጀምሬ በጣም አመሰግናለሁ። አልተራብኩም። መድኃኒቴን በስርዓት ወስጄ ራብ ሳይነካኝ ወስጄ አባት እናት ያልቻለው ነው ይሄ ድርጅት የቻለኝ። ሳሙናው አይቀር፣ ቅባቱ አይቀር፣ ምግቡ አይቀር፣ ባዝሊኑ አይቀር።
ሌሎች የድርጅቱ ተገልጋዮችም አስተያየታቸውን ሰጥተውናል።
ገብሮት መለሰ እባላለሁ። መጀመሪያ የነበረው በውትድርና ውስጥ ነበር። ከዛ ወጥቼ ቤት አካባቢ ሲኖር እኔ ራሴ በራሴ በምግብ ሆነ ማራሴ አለመቻሌ ሲያውቅ መጥቼ ተመዘገብኩኝ። እንደው እናትና አባትን ያህል ነው እኔ ውስጥ የሚስተናግዱት የሚያስተናግዱት።
ኑሪ ሳወል እባላለሁ። ከየሰው ቤት ክርስቲያን አለ ሙስሊም አለ ድርቆሽ እየለመንኩ ነበር የምበላው። እየራበኝ አንዳንድ ለልጆች አንድርቆሽ አፈርፍሬ በውሃም ሆነ በውሃና በጭ አፈርፍሬ ሰጥቼ እኔ ጾሜን አድሬ ነበር። የሚማሩ ልጆች ስላሉ አሁን ያንድርቆሽም ከሰው ቤት መለመኑንም ትቼ ያው እዚህ እየተጠቀምኩ ነው። አላህ በረከ ያርጋቸው።
በአሁኑ ወቅት 57 ተቀጣሪ ሰራተኞች ባሉት በዚህ የበጎ አድራጎት ድርጅት ብዙዎች በበጎ ፈቃድም ያገለግላሉ። አሁን ላይ ከረመዳን ጾም ጋር ተያይዞ የሥራ ጫናዎች የሚበዙበት ድርጅቱ ከቋሚ ተገልጋዮቹ ባለፈ በተለያዩ ምክንያቶች ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ማስተናገዱ ጫናውን ይበልጥ እንዳበረታበት የምትገልጸው የድርጅቱ መስራችና ዳይሬክተር ወይዘሮ ሃናን በየዕለቱ ከሚያጋጥሙት ክስተቶች የታዘበችውንና ስጋቷንም አውግታናለች።
ሁለት ወጣቶች በቀላሉ መነግረህ ከትላንት ወዲያ መጣው ነው ሃናንዬ ቤት ተከራይተን ነው የምንኖረው አሉኝ። 3000 ብር ነው የምንከፍለው። አሁን ግን አቃተን፣ ምግብ አቃተን። በቃ አንቺ ጋር እንኳን እንመጣለን አላልንም፣ ግን በቃ አቃተን። እስኪ ዘይት እንኳን ቢያንስ ስጡን ብለው ነው የጠየቁን። ወጣቶች ናቸው። በጣም ነው ያዘንኩት። ሶ ወዴት ነው እየሄድን ያለ ነው? አሁን የባቡር ከሄድ ጉዳይ ስታየው ወጪው ምኑ ምኑ ያሳስባል፣ ግን ከዛ የበለጠ የሚያሳስበው ግን ፍልሰቱ ነው። በየቀኑ ጎዳና የሚወጣው ሰው ያሳስባል። ማህበራዊ ቀውሱ በጣም ያሳስባል ከምነግርህ በላይ። እንግዲህ መንግስት ሰራተኛ ሆኖ መጥቶ ልብስ ራሱ ከገዛው ስንት ጊዜ ነው? ሸሚዜ በቃ ተቆራርጧል ብሎ ሸሚዝ ይጠይቃል። እኛም ያሁን ተለምደዋል። ቆንጆ ቆንጆ ነገር ያልተነካካ ሲመጣ ለነሱ ነው የሚቀመጠው። ግን ብቻ ከባድ ነው። ይሄ ነው ብዬ መግለጽ ባልችልም ሁላችን ብንተዛዘንና ወይ መንግስት ተጨማሪ ደሞዝ ቢያረግ ለመንግስት ሰራተኞች፣ ወይ ደግሞ ኢኮኖሚውን ይሄ ወደ ላይ የወጣውን ነገር ለመቀነስ መንግስት ጥረት ቢያደርግ ጥሩ ነው።
ድርጅቱ እስካሁን የተለያዩ በጎ አድራጊ ግለሰቦች በሚያደርጉት ድጋፍ መቀጠሉን የምትገልጸው ወይዘሮ ሃናን ማህሙድ ካለው ፍላጎት አንጻር ድጋፉ በቂ እንዳልሆነ በመጥቀስ መንግስትን ጨምሮ ሁሉም ማህበራዊ ኃላፊነቱን እንዲወጣ ጥሪ አቅርባለች።
እዚህ ቤት ያልመጣ ሚኒስቴር የለም ወላሂ። ከፕራይም ሚኒስተር ዶክተር አብይ ጀምሮ ወይዘሮ አዳነች አበቤ፣ የመንገድ ትራንስፖርት ሚኒስቴር፣ የፖለቲካ ፓርቲ ድርጅቶች እና ብዙ ሰዎች ናቸው የሚመጡ። ግን እንዳየሁ ነው፣ ከፎቶ ያለፈ ምንም ነገር የለም። ወላሂ የተወሰነ አቅም ያለው ሰው መጥቶ ለአንድ ሰው የወር ቢከፍል፣ ወንድምህ ተርቦ፣ ጎረቤትህ ተርቦ አንተ ጠግበህ ብታደር ትርፉ በላ ነው የሚሆነው። ግዴታ ደግሞ ባቡል ኬር ላይ ይምጣ አይደለም፣ ጎረቤታችንን እንጠይቅ። እንደው ማክሲመም መጎብኘት የማይችል አቅም ያለው ሰው አካውንታችን አለ። በአካውንታችን ሊረዳን ይችላል፣ እቃ ሊልክልን ይችላል። እኛውም በካይንድ ነው የምናስተባብረው፣ ሞር ማለት ነው። ስለዚህ እንደው ባለሀብቶች በምግብ ቢተባበሩ፣ ስለ መሬት ጉዳይ የሚመለከታቸው ሰዎች እና መሬት በቃ ግዴታ ነው። እውነት ሰው መንገድ ላይ እየተንከራተተ ነው፣ መኪና ሊገጭ ይችላል። ቢያንስ ይሄን ቢተባበሩ። ዞሮ ዞሮ መሬቱ የመንግስት ነው፣ ለኛ የሚቀረው ነገር አይደለም። ለዚህ ሁሉ ማህበረሰብ ነው የሚሰጠው። ስለዚህ ትኩረት ቢሰጡት። ለከንቲባዋ ነው እኔ መልእክቴን ማስተላልፈው።
በሴቶች ተመስርቶ በሴቶች ብቻ የሚመራውና ውስን ድጋፎችን ከሚሰጡ ጥቂት ወንዶች ባለፈ አብዛኛው ስራውም በሴቶች የሚከናወነው ባቡል ኸይር አሁን ደግሞ ሴቶች በተለያዩ ሙያዎች የሚሰለጥኑበትን ማዕከል ስራ ለማስጀመር ዝግጅቶች እንደተጠናቀቁ ወይዘሮ ሃናን ተናግራለች። በርካታ ሴቶችን ያስተናግዳል የተባለው ማዕከሉ ከጥቂት ቀናት በኋላ ስራ እንደሚጀምርም ነው የገለጸችው። አንዲትም እናት በስራና በምግብ እጦት ጎዳና መታየት የለባትም። የባቡል ኸይር በጎ አድራጎት ድርጅት የአስር ዓመት እቅድ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አድማጮቻችን፣ ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። መሰናዶን እየመራው ኤደን ገረመው አብሬያችሁ እዘልቃለሁ። ሌላው በሳምንቱ አጋማሽ ላይ ያነጋገርናቸው ሰው ረዳት ፕሮፌሰር ፍሬው ከፍ ያለው ናቸው። ፕሎጊንግ የተሰኘ እንቅስቃሴ ጀምረዋል። ፕሎጊንግ ዱብ ዱብ እያሉ የአካል ብቃት እንቅስቃሴ እያደረጉ አካባቢን የማጽዳት እንቅስቃሴ ነው። ከልጆቻቸው ጋር ነው ረዳት ፕሮፌሰር አቶ ፍሬው ከፍ ያለው ይህንን እንቅስቃሴ የጀመሩት። ከእሳቸው ጋር ያደረኩትን ቆይታ እንደሚከተለው ተሰሙት ዘንድ ጋብዛቸዋለሁ።
ፕሎጊንግ ኢትዮጵያ በሚል ከሌሎች ወዳጆቻችን ጋር አሁን የጀመርነው የበጎ ፈቃደኞች እንቅስቃሴ አለ። የአካል እንቅስቃሴ እያደረጉ የፕላስቲክ ቆሻሻ ማንሳት፣ እዛ ውስጥ በጎ ፈቃድ አገለግላለሁ ከልጆች ጋር ሶስት ወንድ ልጆች ጋር መሆን ይህ እንቅስቃሴ ጀምረን እንግዲህ እሱ በየሳምንቱ እየተሰራ ይገኛል። ለእንጀራዬ የሚሆን ስራ አለኝ፣ መደበኛ ስራ አለኝ። አንድ መንግስታዊ ያልሆነ ዓለም አቀፍ ድርጅት ውስጥ የኢትዮጵያ ተጠሪ በመሆን አገለግላለሁ።
እንግዲህ ፒሎጊንግ ወይም ደግሞ የፕላስቲክ ሎጊንግ የሚባለውን ነገር አናውቀውም። እርሶ ደግሞ ከልጆቹት ጋር በመሆን ጀምረውት በየሳምንቱ እየተንቀሳቀሱ ነው እና ፒሎጊንግ ምንድን ነው? መጀመሪያ ሀሳቡ ራሱ ምንድን ነው?
ፒሎጊንግ ዋና መሰረተ ቃሉ ፕሎጋ ከሚል ፕሎጋ የሚሆናል በስዊድን ቋንቋ። አሁ እንግዲህ መነሻው እንግሊዝኛ አይደለም። እንግዲህ ፕሎጊንግ ሲሆን ነው ወደ እንግሊዝኛ የገባው እና የአካል እንቅስቃሴ እያደረጉ ስፖርት እየሰሩ ማለት ነው። ደግሞ እግረ መንገድን የፕላስቲክ ቆሻሻዎችን ማንሳት ነው። ይህ እንቅስቃሴ የተጀመረው ስዊድን ሀገር ነው እና ወደዚህ ወደ ኢትዮጵያ እንግዲህ ሲመጣ እኛ ስንጀምረው እንዳልኩሽ ከልጆች ጋር አሁንን እሁድ እሁድ ስንንቀሳቀስ ሁሌም የምናደርገው የነበረ ነገር ቢሆንም ፕሎጊንግ ብለን አልጠራ ነውም ነበረ። ስለ ፕሎጊንግም አናውቀው ነበረ መስተመናገር ከሆነ እኛ እሁድ እሁድ የአባትና የልጅ ጊዜ ለማግኘት ከአዲስ አበባ የዕለት ተዕለት ግርግር ወጥተን ጦጦ ከብዙ ዓመታት ጀምሮ እንሄዳለን እና እዛ ሄደን ያ በጣም የሚያምር አካባቢ ተፈጥሮ እጅግ በጣም ውብ የሆነ አካባቢ አልፎ አልፎ የፕላስቲክ ቆሻሻ ለምሳሌ የውሃ ላስቲኮች፣ የለስላሳ ላስቲኮች ወይም የብስኩት መሸፈኛ ፕላስቲኮች ወድቀው ስናገኝ እሱን እያነሳን ያው እሁድ እሁድ ነው ይሰራ ነበር እና የእንጦጦ ፓርክ ከተመረቀ በኋላ በሰርቶ ከተመረቀ በኋላ ለእኛ የእሁድ እሁድ የተለመደ መዝናናት አመቺ ሆኖ መገኘቱ ዛ የተንበር እሁድ እና እጅግ ያምራል፣ ደስ ይላል። ለእግር መንገድ በጣም የተመቸ ነው እና ነገር ግን አሁንም የፈራ ነው የጠላ ነው ፕላስቲክ እንጦጦ ፓርክ ቆሻሻ በጣም እያለ ዝም ብሎ እንዲሁ በተፈቀደ ጥሎ ስናገኝ እሱን ማንሳት ጀመር። ይሰማን ያስከፋን ጀመረ እና ምን ብናደረግ ይሻላል? ማንሳት አንድ ነገር ነው፣ እሱ እናደርጋለን። እኛም ደግሞ እንደዛ አለማድረግ ሌላ እርምጃ ነው፣ እሱንም ማድረግ እንችላለን፣ ችግር የለብንም። ነገር ግን ደግሞ የሚጥሉ ሰዎች እንዲያውቁ ምን ብናደረግ ይሻላል ብለን ስለ እሱ ለምን አንጽፍ ነው እና ከልጆች ጋር ስራ ተመዳድበን የሚጣለውን ቆሻሻ አይነቱን የተጣለበትን እንግዲህ አካባቢው ያው እንጦጦ ፓርክ ነው የሚሆነው ቆሻሻ መጣያ አጠቃቀም ወዘተረፈ የመሳሰለውን ነገር በእኔ ፌስቡክ ገጽ ላይ እነሱ ፌስቡክ ገጽ ላይ የላቸው እየጻፍ ማጋራት ስንጀምር ሌሎች በጎ ፈቃደኞች ወዳጆቻችን የሚቀላቀሉን ጀመረ። ከዛ በመሀሉ ስለ ፕሎጊንግ አነበብኩኝ። ሳነበው እኛ የምንሰራው ስራ ነው፣ እኛም እየተንቀሳቀስን የእግር ጉዞ እያደረግን ፕላስቲክ ቆሻሻ እናነሳለን። እንደውም እኛም ሶስተኛ እንትንም ጨምረንለታል ጠርዝ ነገር እና መወያየት አለ፣ ጨዋታ አለ። ስለዚህ ይህን ቃል ብንጠቀምበት እኛም የዓለም አቀፉ ማህበረሰብ አካል እንቅስቃሴ አካል መሆን እንችላለን በሚል ነው እንግዲህ ፕሎጊንግ ኢትዮጵያ ቀስ ብሎ የተወለደው።
ልጆቹት እድሜያቸው ስንት ነው? ወጣት ናቸው ልጆች ናቸው ብዬ በማሰብ ብዙ ጊዜ ቆሻሻ ማንሳትን እንደ መዝናኛ የቆጥሩትም ሰዎች እና እንዴት ሊቀበሉት ቻሉት?
እሺ፣ ሶስት ልጆች አሉኝ። ወንዶች ልጆች ናቸው። የአብ ልጅ 16 ዓመት ይሞላዋል ከጥቂት ቀናት በኋላ። ሁለተኛው ልሂቅ 14 ዓመቱ ነው። አምነን የሁሉም ታናሽ 9 ዓመቱ ነው እና እንዳልሽው ለወጣቶች በተለይ ወደ አፍላ ጎርምስና እየገሰገሱ ላሉ ወጣቶች ቆሻሻ ሲያነሱ መታየት ብዙ የሚስብ ነገር ላይሆን ይችላል። ነገር ግን ፕሎጊንግ ቆሻሻ ማንሳት ብቻ አይደለም። መሰረቱ ቆሻሻ ማንሳት ደግሞ ችግር የለው። አንደኛ እንደ አባት ልጆችን በመልካም ባህሪ የመቅረጽ ኃላፊነት እንዳለበት አባት ሰርቼ ማሳየት ስላለብኝ አጎንብሼ አፈር መሬት ተጠቅቼ ማሳየት ስላለብኝ እንዲሁም ይህን አድርጎ ይህን አታድርጉ ከማለት ዘዘን ለማለት ነው ያንን አደርገዋለሁ። ስለዚህ ያንን ያው በጨዋታም በጣም ደስ የሚያሰኝ ውይይትና የእግር ጉዞ በታጀበ ስለሆነ እና ምክንያቱንም እያብራራው ኃላፊነት መወጣት ሆነ ምድር እንግዶችን መተን የምናልፍባት ለሌሎች ደግሞ እኛውን ከደኝናት በተሻለ ሁኔታ መቆየት የሚገባት መሆኑን ለማቆሸሽ በተለይ ደግሞ ሊቀሰጥሶ የማይችል ተመልሶ ወደ ማህጸኗ በማይገባ ቆሻሻ መበከል አግባብ እንዳልሆነ አላዋቂነት እንደሆነ እና ይህንን በማንሳታችን ከምድር ገጽ ላይ በመሰብሰባችን በጣም ትልቅ የሆነውን ኃላፊነት እየተወጣን እንደሆነ ስለማስረዳቸው
እና ያንን ምን እንደምን ማደርገው እንዳልሽው ምናልባት ወጣቶች ሊታይ የሚችለው ቆሻሻ እንዴት አነሳለሁ ንጽህና የሚለው ነገር አይታይም። ማቱ ለመናገር ከሆነ ደግሞ እሁድ እሁድን በጉጉት የምንጠብቀው ገና ከቅዳሜ ማታ ጀምሮ የምንዘጋጅበት ፕሮግራማችን ነው።
እንግዲህ አሁን እናንተ ብቻ አይደላችሁም እየተሳተፋችሁ ያላችሁት፣ ሌሎች ሰዎችም ብዙ ሰዎችም እያገዟችሁ አባላትም እያሰፋችሁ ነው። ከጀመራችሁ ምን ያህል ጊዜ ሆነው? ምን ያህል አባላቶች አሏችሁ አብሯችሁ የሚሳተፉ?
ከጀመርን እንግዲህ ወደ አንድ አመት ይጠጋል ነው። ቅድም እንዳልኩሽ እንደ ቤተሰብ ይህን እንቅስቃሴ ከአመታት 78 በፊት ጀምሮ ስናደርገው ነበረ። ምን ያህል አባላት አፈራን? አሁን እንግዲህ ከ200 የዘለሉ በጎ ፈቃድ። እነዚህ ግን ቶቶ እንዲመርተን ነው አገልግሎት ወጣቶችን ማንቀሳቀስ ችለናል። በዚህ ጊዜ ውስጥ ያው ባለፈው ቀደም 1000 ኪሎግራም የሚጠጋ የፕላስቲክ ቆሻሻ ማንሳት ተችሏል። በአብዛኛው የምንሰራውን ቶቶ ፓርክ ውስጥ ስለሆነ የምንቀሳቀሰው ቶቶ ፓርክ ውስጥ ስለሆነ በሚታይ ሁኔታ የፓርኩ ንጽህና እየተሻሻለ እኛ ስላጸዳ ነው ብቻ ሳይሆን ያንን ማንሳት ኃላፊነታቸው መሆኑን የተገነዘቡ ሰዎች ያን ኃላፊነታቸው በሚገባ እየተወጡ ኃላፊዎቹም ይህንኑ እንዲሰራ እያስተባበሩ ለውጥ እየታየ ነው። በፕሎጊንግ እንቅስቃሴ በኩል ፍላጎቶች በየአካባቢው ብቅ ብቅ ማለት ጀምረዋል።
አቶ ፍሬው ጥያቄዎችን ጨርሻለሁ። እንደው ያላነሳሁት ወይም ማወቅ የሚገባኝ ነገር ወይም ማስተላለፍ የሚፈልጉት ነገር ካለ?
ማስተላለፍ የምፈልገው ምንድን ነው፣ የፕላስቲክ ቆሻሻ ኖቱን ለመናገር ከሆነ እኛ ሀገር አሁን እየተሰራጨ ያለበት መንገድ አስፈሪ። አሁን ከዚህ ጋር ብነጋገርበት ሰዓት ጋምቤላ ያለው እና ጋምቤላ ከትናንት ምሽት ጀምሮ ወደ እየተንቀሳቀሰች ፌስቡክ ላይ ለማጋራት ሞክር ያለው ፎቶግራፎች፣ ቪዲዮ ክሊፖች ከከተማ ጋምቤላ ከተማ ውጭ አሁን ዛሬ ሄጅ የነበረ በመንገድ ዳር ብታየው ቆሻሻ ከተማ አስተዳደሩ ራሱ ቆሻሻ መጣ ያለው አይመስለኝም። ዱንያ እየተደረገ ነው በየመንገድ ዳር የሚጣለው እና ይህን ስንመለከት ይህን ደግሞ ሳጋራቸው ሌሎች ሀገር ጥፎች አሉ የፌስቡክ ጓደኞች የሚነግሩኝ ራሄ ችግርኛም ጋር እንደ የሚሉትን እነዚህ ሁሉ ደማምረን ስንመለከት በፕላስቲክ ቆሻሻ መርዝ ዛሬ እንግዲህ በምግብ እንደምታውቂው፣ በአየር በምንተነፍሰው አየር፣ በምንጠጣ ውሃ፣ በዚህ ሁሉ ውስጥ በጣም ደቃቅ የፕላስቲክ ፍሶች አካሎች እየተገኙ ነው። እኛ ሀገር በእንዲህ አይነት እንዝላልነት ወደፊት መሄድ እንችላለን የሚለው ነገር ያሳስበኛል እና መንግስት የፕላስቲክ አጠቃቀምን በተመለከተ ግልጽ ያለ አቋም ኖሮት እንግዲህ ስለ አረንጓዴ እንትን ብዙ ይወራል እና በዛ በኩል የሚያስፈልገውን ከመንግስት በኩል የፖሊሲ ውሳኔ መስጠት፣ ህብረተሰቡ ፕላስቲክን በተቻለ መጠን መጠቀም ካላስፈለገው በስተቀር ባለመጠቀም፣ ሲጠቀም ደግሞ በአግባቡ ደጋግሞ አንዱን በመጠቀም ደግሞ አቅሙ ያላቸው ፎቶ ያላቸው ሳይቱ በማድረግ እንዲገለገሉ መልዕክት ማስተላለፍ ይፈልጋል።
ምሽት መሰናዶው ከአሜሪካ ድምጽ ዋሽንግተን ዲሲ ሲተላለፍ ነበር የቆየው። አብራችሁን ስለነበራችሁ እያመሰገንን በዚህ በጀመርነው ሙዚቃ የምንሰናበታችሁ ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ በቅንብሩ ነው። ደህና ደሩ።